የአሜሪካ ድምጽ ነው። በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ እሁድ ሚያዝያ 2014 ዓመተ ምህረት ዝግጅታችን ጀመረ። የውሃ አቅርቦትን ለማሻሻል የሚሰሩት የቴክሳስ እና ኦክላሆማ ነዋሪ ኢትዮጵያውያን
ባድም የሆነው በወጣቶች በህፃናት ሴቶችና በእናቶች ነው። እናቶች ጠዋት የወጡ ኩለቀን ነው የሚመለሱት። እንዲያውም አንዳንዱ እስከ ማታ እዛ ይቆያል። በዚህ ላይ የወገባቸው ቤት መጥተው መስራታቸው፣ ሴቶቹ በዛ እድሜያቸው ከባድ ሸክም እየተሸከሙ እየሄዱ ትምህርት መማር አይችሉም።
በእንግሊዝኛ ስሙ ስትሪም ኦፍ ሆፕ ይባላል። የተስፋ ምንጭ በኢትዮጵያ ከተራማ ማህበረሰቦች ዘንድ ያለውን የውሃ ችግር ለመቅረፍ እንርዳ ብለው የተነሱ በደቡብ ምስራቅ ዩናይትድ ስቴትስ የሚኖሩ ኢትዮጵያውያን ያቋቋሙት ድርጅት ነው። የሰማችኋቸው ደግሞ ከመስራቾቹ አንዱ የቴክሳስ ሂውስተን ከተማ ነዋሪ አቶ እስክንድር ታምራት ናቸው። ስለ ስራዎቻቸው አነጋግረናቸዋል። ሙሉ ዝግጅቱን በምሽቱ ታዳምጡታላችሁ። ጤና ይስጥልኝ። እንደምን አመሻችሁ የተከበራችሁ አድማጮች። የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። በሁሉም ስፍራ ካሉ መላ ባልደረቦቻችን ጋር እስከ ምሽቱ 4 ሰዓት አብረናችሁን ቆያለን። አብራችሁን ቆዩ። ዝግጅቶቻችሁን ከራዲዮ በተጨማሪ ዌብሳይታችን amharic.voanews.com በፌስቡክ @voanews ላይ በቀጥታ ማዳመጥ ትችላላችሁ። አሁን የሰዓቱን ዋና ዋና የዓለም ዜና እናስደምጣችሁ።
እንደምናመሻችሁ አድማጮች፣ ዜናውን የማሰማችሁ ስመኝሽ የቆየ ነኝ። በደቡብ ክልል ደቡብ ኦሞ ዞን የአሪ ብሔረሰብ ከወረዳ ወደ ዞን አደረጃጀት ለማደግ ከሚያቀርበው ጥያቄ ጋር የተገናኘ ነው በተባለ ማንነትን መሰረት ያደረገ ጥቃት እየተፈጸመ መሆኑን የዞኑ ነዋሪዎች ተናገሩ። አንድ የዞኑ ባለስልጣን ለአሜሪካ ድምጽ በሰጡት ቃል በጥቃቱ የደረሰው ጉዳት መጠን ገና ባይታወቅም የሰው ህይወት ማለፉንና አያሌ ንብረት መውደሙን ተናግረዋል። ዮናታን ዘብዲዮስ ዝርዝር አለው።
የአሪ ብሔረሰብ ከወረዳ ወደ ዞን አደረጃጀት ለማደግ ከሚያቀርቡት ጥያቄ ጋር የተያያዘ ነው በተባለ ጥቃት ቁጥራቸው በውል ያልታወቁ ሰዎች እንደተገደሉና ንብረታቸውና የመኖሪያ ቤታቸው እንደተቃጠለባቸው የዞኑ ነዋሪዎች በስልክ ለአሜሪካ ድምጽ ተናግሯል። ጥቃቱ የተፈጸመ ያለው ማንነትን መሰረት በማድረግ ነው ሲሉም የጂንካ ከተማ ነዋሪዎች ተናግሯል።
እዚያ አካባቢ የሚኖረው የሌላ አይነት ብሔር ያለው አሁን ዋናው ይሄ አካባቢ የኛ ነው፣ ደቡብ ክልል የኛ ነው፣ እናንተ ውጡ።
ከጂንካ ከተማ በተጨማሪ በጋዘር፣ በቶልታ ከተማ አስተዳደር፣ በመጸር እንዲሁም በሀባመርና በሌሎችም አካባቢዎች ማንነትን የለየ ጥቃት የተፈጸመ መሆኑን የተናገሩ ሲሆን የቶልታ ከተማ ነዋሪ የደረሰባቸው ያለው ጥቃት አስከፊ መሆኑን በስልክ ለአሜሪካ ድምጽ ተናግሯል።
አንድ ቤት የከተማው ህዝብ አንድ ቤት ነው ሙሉ ተቃጥሏል። ከ500 ቤት በላይ ሙሉ ተቃጥሏል። ንብረት አንድ የለም ተዘርፏል። የሚደርስን አካል አንድ የለም። አንድ የህግ አካል የለም።
ጥቃቱን የሚያደርሱት የተደራጁ ወጣቶች ናቸው ሲሉም ተናግሯል። አንድ ማንነታቸውን ያልጠቀሱ የዞኑ የመንግስት ባለስልጣን የተፈጸመ ያለው ጥቃት ማንነትን መሰረት ያደረገ መሆኑን አረጋግጧል። ቁጥራቸውን በውል ባይጠቅሱም በተፈጸመባቸው ጥቃት የተገደሉ ሰዎች ስለመኖራቸውም ተናግሯል። አያሌ ንብረት ወድሟል፣ ቤቶችም ተቃጥሏል ሲሉ ተናግሯል።
የሞቱ ሰዎች አሉ። አሁን ቁጥር አላውቅም። ያው እኛም እንግዲህ ቤት ተቀምጠን ያለነው ውጭ ነው። አካል ጉዳት ከቀላል እስከ ከፍተኛ ድረስ የደረሰባቸው ሰዎች አሉ።
እሳቸው እንደሚሉት ጥቃቱ እየተመራ ያለው ከኋላ ግፊት በሚያደርጉ ግለሰቦች ነው ብለዋል። እስካሁን በጥቃቱ ስለተገደሉ ሰዎች መጠንና ስለደረሰው ንብረት ከሌሎች ከዞኑ የመንግስት ባለስልጣናትና የክልሉ አመራሮች ማረጋገጥ አልተቻለም። ይህንን በተመለከተ ከክልሉ ሆነ ከዞኑ የመንግስት አካላት መረጃ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። ነገ እንመለስበታለን። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም።
ይህ ዜና የሚተላለፍላችሁ ከአሜሪካ ድምጽ ራዲዮ ነው። የጀርመን የመከላከያ ሚኒስትር ማሊ ሞራውስ ከተፈጸመው የጭካኔ አድራጎት በኋላ የጀርመን የጦር ኃይል ማሊ መቆየቱ ጉዳይ እንደሚያጠራጥራቸው በድጋሚ አስታወቁ። የማሊ መንግስት ሞራውስ 203 ሽብርተኞችን ደምስሰናል ቢልም የዜና ተቋማትና ሂዩማን ራይትስ ዎች ያነጋገሯቸው የአይን ምስክሮች የመንግስት ወታደሮች ብዛት ያላቸው ሰላማዊ ሰዎችን እንደገደሉ ገልጸዋል። መከላከያ ሚኒስትሩ አላምብሬህት ትላንት በማሊ ጉብኝት ካደረጉ በኋላ እጅግ የላቀ ብቃት ያላቸው የጀርመን ወታደሮች የሚያሰለጥኗቸው የማሊ ወታደሮች ይህን ብቃታቸውን ይዘው ከሩሲያ ኃይሎች ቅጥረኛ ወታደሮች ጋር ይሰማራሉ ያሉ ሲሆን በተለይም ሞራለ ከተፈጸመው ተግባር በኋላ ከኛ ሴቶች ጋር ይጣጣማሉ የሚል ጥያቄ የሚያስነሳ ነው ማለታቸው ተዘግቧል። የኢራን ምክር ቤት አባላት እንደ አውሮፓውያን አቆጣጠር በ2015 ተደርሶ የነበረውና የዩናይትድ ስቴትስ ምክር ቤት ዋስትና የሰጠው የኒውክሌር ስምምነት በድጋሚ እንዲያንሰራራ የሚያስችሉ ቅድመ ሁኔታዎችን አስቀመጡ። የኢራን ምክር ቤት አባላት ባወጡት መግለጫ ዩናይትድ ስቴትስ ዳግም ስምምነቱን ጥላ እንደማትወጣ በምክር ቤቷ የጸደቀ ማስተማመኛ እንድትሰጥና በኢራን ላይ ማዕቀቦች እንዳይጣሉ ጠይቀዋል። እንደ አውሮፓውያን አቆጣጠር በ2018 የቀድሞ የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ የኒውክሌር ስምምነቱን ካቋረጡ በኋላ ኢራን ከስምምነቱ ውጪ የኒውክሌር ፕሮግራሟን ማሳደጓን ቀጥላለች። ዩናይትድ ስቴትስና ኢራን የ2015ቱን ስምምነት ዳግም ተግባራዊ በማድረግ ጉዳይ ላይ ላለፈው አንድ አመት በቪየና ቀጥተኛ ያልሆነ ውይይት ሲያካሂዱ ቆይተዋል። ሆኖም ተህራንና ዋሽንግተን እልባት ባላገኙ ጉዳዮች ላይ ፖለቲካዊ ውሳኔ ማሳለፍ ባለመቻል እርስ በርስ መወነጃጀል በመቀጠላቸው በሁለቱ ሀገራት መካከል የሚደረገው ድርድር መራመድ ሳይችል መቆሙን የሮይተርስ ዘገባ አመልክቷል። ዛሬ በፈረንሳይ በተጀመረው የመጀመሪያ ዙር ፕሬዝዳንታዊ ምርጫ 48 ሚሊዮን መራጮች ከ12 ተወዳዳሪዎች መካከል የተሻለውን ለመምረጥ ድምጻቸውን ሲሰጡ ውለዋል። ከጠዋቱ 2 ሰዓት የተጀመረው ምርጫ ከምሽቱ 1 ሰዓት ላይ የተጠናቀቀ ሲሆን በአንዳንድ ትልልቅ ከተሞች እስከ ምሽቱ 2 ሰዓት ድረስ ቀጥሏል። ፕሬዝዳንት ኢማኑኤል ማርኮን ለሁለተኛ ጊዜ ለመመረጥ የሚያደርጉት ጥረት ከቀኝ አክራሪዎች ጠንካራ ፈተና ገጥሞታል። ተወዳዳሪዎች ከግማሽ በላይ ድምጽ ማግኘት ካልቻሉ ከፍተኛ ድምጽ ባገኙ የመጀመሪያ ሁለት ተወዳዳሪዎች መካከል ሁለተኛ ዙር ምርጫ በወሩ መጨረሻ ላይ ይካሄዳል። ሩሲያ ዛሬ በመስራቅ ዩክሬን ባካሄደችው አዲስ የአየር ጥቃት ትምህርት ቤቶችንና የመኖሪያ ህንጻዎችን መደብደቧን የሉሃንስክ ክልል ባለስልጣናት አስታወቁ። ጥቃቱ ትላንት መጀመሩን ተከትሎ ነዋሪዎች አካባቢውን ለቀው እንዲወጡ አስጠንቅቀው ነበር። ሆኖም የራሽያ ሚሳኤል አርብለት ክራማቶርክስ የሚገኝ የባቡር ጣቢያ ላይ ጉዳት አድርሶ 52 ሰዎች ከተገደሉ በኋላ ዩክሬናውያን አካባቢያቸውን ለመልቀቅ ፍርሃት አድሮባቸዋል። የሩሲያ ፕሬዝዳንት ቭላድሚር ፑቲን ሰራዊታቸው በሰሜንና ምዕራብ ኪየቭ ከፍተኛ መከላከል ከገጠማቸውና አካባቢውን ለቀው ከወጡ በኋላ ወረራውን ወደ ምስራቅ ዩክሬን መቀየራቸውን ወታደራዊ ተንታኞች ገልጸዋል። የዩክሬን ፕሬዝዳንት ቮሎዲሚር ዜለንስኪ ትላንት ሲቢኤ ኤስ ከተሰኘው የዩናይትድ ስቴትስ የቴሌቪዥን ጣቢያ ጋር በነበራቸው ቆይታ የሩሲያ ወረራ በዩክሬን ብቻ የሚገታ አይደለም ወይም በእኛ ነጻነትና ህይወት ውድመት ብቻ አይቆምም፣ መላው አውሮፓ የሩሲያ ኢላማ ነው ሲሉ አስጠንቅቀዋል። ይህ በእንዲህ እንዳለ ሩሲያ ወደፊት ሊኖራት የሚችለውን ጠብጫሪነት ለመዋጋት የሰሜን አትላንቲክ የጦር ቃል ኪዳን ድርጅት ወይም ኔቶ በድንበሩ ላይ ቋሚ ጦር ለማስፈር እቅድ ያወጣ መሆኑን ቴሌግራፍ የተሰኘው የእንግሊዝ ጋዜጣ የኔቶን ዋና ጸሐፊ የንስ ስቶልተንበርግን ጠቅሶ አስነብቧል። ዋና ጸሐፊው ከጋዜጣው ጋር ባደረጉት ቆይታ የሩሲያ ፕሬዝዳንት ቭላድሚር ፑቲንን ድርጊቶች በሚያንጸባርቅ መልኩ ኔቶ መሰረታዊ ለውጦችን ለማድረግ ተዘጋጅቷል ብለዋል። ሩሲያ በዩክሬን ላይ ያካሄደችው ወረራ ከሁለተኛው ዓለም ጦርነት ወዲህ ያልታየ ትልቁን የስደተኛ ቀውስ በአውሮፓ ያስከተለ ሲሆን የምዕራብ ሀገራት የመከላከያ ፖሊሲያቸውን በድጋሚ እያጤኑት ይገኛሉ። አድማጮች፣ ለሰዓቱ የያዝናቸው ዜናዎች እነዚህ ነበሩ። ከቀሪ የእሁድ መሰናዷችን ጋር መልካም ቆይታ።
በ19.5 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ እሁድ ሚያዝያ 2014 ዓ.ም ዝግጅታችንን ነው ከአሜሪካ ድምጽ እየተከታተላችሁ ያላችሁት። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን amharic.voanews.com በአትvoanharic የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። አሁን ለዕለቱ ወደ ያዝነው ቀዳሚ ዘገባችን እንለፍ። ኢትዮጵያን ጨምሮ በመላው የአፍሪካ ቀንድ የበረታው ድርቅ በቀጠናው የሚኖሩ ከ13 ሚሊዮን በላይ ሰዎች ለረሃብ ያጋለጣቸው ሲሆን በኢትዮጵያ ብቻ 5.7 ሚሊዮን ሰዎች በድርቅ መጠቃታቸውን የተባበሩት መንግስታት ድርጅት በየካቲት ወር አስታውቆ ነበር። ኦክስፋም የተሰኘው ዓለም አቀፍ መረጃ ድርጅት በዚህ ወር ባወጣው ሪፖርት ደግሞ በቀጣዩ የዝናብ ወቅት የሚፈለገውን ያክል ዝናብ ካልጣለ በአፍሪካ ቀንድ በረሃብ የሚጠቃው ሰው ቁጥር ወደ 28 ሚሊዮን እንደሚያሻቅብ አስታውቋል። ለረሃብ ለተጋለጠው ህዝብ መረጃ የሚውል ገንዘብ ካልተገኘም ከፍተኛ የሰብአዊ ውድቀት ሊከሰት እንደሚችል አስጠንቅቋል። ይህ ሁኔታ በተለይ ዝቅተኛ የአፍሪካ ቀንድ ሀገራት ላይ እያስከተለ ያለው ተጽዕኖ ምን ይመስላል? ሀገራቱ በምግብ ራሳቸውን እንዲችሉስ ምን ማድረግ ይቻላል? ስትል ስመኝሽ የቆየ አክሽንስ አጌንስት ሃንገር የተሰኘ ድርጅት የምስራቅ አፍሪካና የአፍሪካ ቀንድ ኃላፊ የሆኑት ሀጅር ማሊምን አነጋግራቸዋለች። አድማጮች ይህን ፕሮግራም ከትላንት በስቲያ ምሽት አስደምጠናችሁ ነበር፣ ለዛሬ በድጋሚ እናስደምጣችኋለን።
በኮቪድ-19 ወረርሽኝ ምክንያት በዓለም ዙሪያ በረሃብ የሚጠቃው ሰው ቁጥር በእጅጉ እየጨመረ ሄዶ 811 ሚሊዮን የደረሰ ሲሆን ይህም ከዓለም ህዝብ ብዛት አንድ አስረኛ የሚሆነው ነው። የዚህ ቁጥር አንድ ሶስተኛ የሚሆነው ሰው የሚገኘው ደግሞ አፍሪካ ውስጥ ነው። ዓለም አቀፉ ነፍስ አድን ኮሚቴ በመስከረም ወር ባወጣው መረጃ በኬንያ በተከሰተው የዝናብ እጥረት ምክንያት ከ2 ሚሊዮን በላይ ሰዎች ለረሃብ አደጋ ተጋልጠዋል። የተባበሩት መንግስታት ድርጅትም ከደቡብ ሱዳን ህዝብ 60% የሚሆነው የዕለት ምግቡን ለማግኘት ይቸገራል። ተደጋጋሚ ድርቅ በሚያጠቃት ኢትዮጵያም እንዲሁ በሚሊዮኖች የሚቆጠሩ ሰዎች የእርዳታ እጅ ይጠብቃሉ። በእነዚህ የአፍሪካ ቀንድ ሀገራት በተደጋጋሚ ድርቅ እንዲከሰትና ህዝቦቻቸው ለረሃብ አደጋ እንዲጋለጡ ከሚያደርጉ ዋነኛ ምክንያቶች አንዱ የግጭቶች መጨመር መሆኑን ኢትዮጵያን ጨምሮ በአፍሪካ ቀንድ ሀገራት ረሃብን ለመዋጋት የተቋቋመው አክሽን አጌ ንስት ሃንገር የተሰኘው ድርጅት የምስራቅ አፍሪካና የአፍሪካ ቀንድ ኃላፊ የሆኑት ሀጅር ማሊም ያስረዳሉ።
ዋንኛው ምክንያት በአስርሽና በሚሊዮኖች የሚቆጠሩ ሰዎችን ከቤታቸው እንዲፈናቀሉ የሚያደርጉ ግጭቶች መጨመራቸው ነው። ማህበረሰቦች በግጭት ምክንያት ሲበተኑ የራሳቸውን ምግብ ማምረት ያቆማሉ፣ ስለዚህ ለረሃብ ይጋለጣሉ።
ከግጭቶች መባባስ በተጨማሪ በአፍሪካ ረሃብ በከፍተኛ ሁኔታ እንዲጨምር አስተዋጽኦ እያደረገ ያለው ሁለተኛው ምክንያት ደግሞ የአየር ንብረት ለውጥ መሆኑን ማሊም ይገልጻሉ። ዓለም አቀፉ የኮቪድ-19 ወረርሽኝም በብዙዎች ሀገራት የሚታየውን የምግብ እጥረት አባብሶታል።
ከግጭት በተጨማሪ የአየር ንብረት ለውጥ በአፍሪካ ላይ ያስከተላቸው ያሉትን አስከፊ ውጤቶች እያየን ነው። ገበሬዎችን፣ አርብቶ አደሮችን የተፈጥሮ አደጋዎች ሲያጋጥሟቸው ሁኔታዎቹን በተለምዶ የሚቆጣጠሩባቸው መንገዶች ነበሯቸው። አሁን ግን በተደጋጋሚ የሚገጥሙ እጅግ ከባድ ድርቅና የጎርፍ አደጋዎች የህብረተሰቡን አቅም እየሸረሸሩ በመሄዳቸው ምክንያት ባህላዊ የሆኑት የመቋቋሚያ መንገዶችም መስራት አቁመዋል። ከዚያ በተጨማሪ ደግሞ በዓለም ዙሪያ የተከሰተው የኮቪድ-19 ወረርሽኝ በምግብ አቅርቦት ላይ ከፍተኛ የሆነ ተጽዕኖ አድርሷል።
ማሊም እንደ ምሳሌ ከአፍሪካ ሀገራት በእድሜ ትንሽ የሆነችውን ደቡብ ሱዳንን ያነሳሉ። ራሷን ችላ ነጻ ከሆነች የ10 ዓመት እድሜ ያስቆጠረችው ደቡብ ሱዳን ለእርሻ ምቹ የሆነ ለም መሬት ቢኖራትም በሀገሪቱ በሚገኙ የተለያዩ ጎሳዎች መካከል የሚከሰተው ተደጋጋሚ ግጭት ከ2 ሚሊዮን በላይ የሚሆነውን አምራች ህዝቧን ለስደት ዳርጎታል።
ይህ ሁኔታ ህዝቡ ምግብ እንዲያመርት አድርጎታል። ተጨማሪ ሚሊዮኖች ደግሞ በሀገር ውስጥ ተፈናቅለዋል። በዚህ ላይ ደግሞ በተደጋጋሚ የሚከሰተው የጎርፍ አደጋ ለሚነበረውን መሬት እያወደመውና ረሃብ በተከሰተበት ወቅት ማረስ እንዳይችሉ እያደረጋቸው በመሆኑ የደቡብ ሱዳንን ማህበረሰብ ለከፍተኛ ጉዳት አጋልጦታል።
አብዛኞቹ በአፍሪካ ውስጥ የሚታዩት ግጭቶች ስር የሰደዱና ለረጅም ዓመታት መብረድ ያልቻሉ ናቸው። ማሊም እንደሚሉት ለዚህ ዋናው ምክንያቱ የተፈጥሮ ሀብት መመናመንና የቀሩትን ጥቂት ሀብቶች ለመጠቀም የሚደረግ ሽኩቻ ነው።
ህዝቦች ያሏቸውን ሀብቶች ተገቢ በሆነ ሁኔታ ማጋራት የሚችሉበትንና የተፈጥሮ ሀብቶቻቸውን መንከባከብ የሚችሉበትን ሁኔታ ካላገኘን የተለያዩ ማህበረሰቦች ለአደጋ መጋለጣቸው ይቀጥላል። ይህ ደግሞ ችግሮቻቸውን መቋቋም የሚችሉባቸውን መንገዶች ይሸረሽረዋል። ከዚያ ደግሞ ወደ ግጭት እንዲገቡ ያደርጋቸዋል።
ማሊን የሚሰሩበት አክሽን አጌንስት ሃንገር የተሰኘው ተቋም በ50 ሀገራት በሚገኙ በረሃብ አደጋ ለተጠቁ 25 ሚሊዮን ሰዎች የሚያገለግል ሲሆን በዋናነት ማህበረሰቦች መልሰው በምግብ ራሳቸውን እንዲችሉ የተለያዩ መንገዶችን ይቀልሳል።
ለምሳሌ ከፍተኛ ረሃብ ካጋጠማቸው አካባቢዎች አንዱ በሆነው ሰሜን ሶማሊያ ከምንረዳቸው ገበሬዎች አንዱ እኛ ባሰለጠነው ያስተራረስ ዘዴ መሰረት እጅግ አስቸጋሪ በሆነ ሁኔታ ውስጥ ዘርቶ ማብቀል እንዲችል በማገዛችን ከአምስት ወር ባነሰ ጊዜ ውስጥ ከ1000 ዶላር በላይ ትርፍ ማግኘት ችሏል። በሶማሊያ 1000 ዶላር እጅግ በጣም ብዙ ገንዘብ ነው። 6 ቤተሰቦችን ለ6 ወር ማኖር ይችላል።
አፍሪካ በአየር ንብረት ለውጥ ምክንያት በሚከሰቱ አስከፊ ጎርፎችና የድርቅ አደጋዎች ውስጥ ያለፈች ባለችበት በዚህ ወቅት በስኮትላንድ ግላስጎ ከተማ ሲካሄድ የቆየው 26ኛው የዓለም የአየር ንብረት ለውጥ ጉባኤ ወይም ኮፕ 26 ቢጠናቀቅም በዓለም ዙሪያ ለሚታየው 3/4 ሙቀት አማቂ ጋዞች ልቀት ምክንያት የሆኑት ሀብታም ሀገራት ስምምነት ላይ መድረስ ባለመቻላቸው ለችግሩ መፍትሄ ማበጀት ሳይቻል ቀርቷል። ይህ እንደ አፍሪካ ቀንድ ላሉ ሀገራት አሳዛኝም አስፈሪም ዜና ቢሆንም ማሊም ቢያንስ በሀገር ውስጥ መደረግ የሚችሉ ለውጦችን በማከናወን ተጽዕኖን መቀነስ ይቻላል ብለው ያምናሉ።
የአየር ንብረት ለውጥ እጅግ አሳሳቢ ነው። እያየነው እንዳለነው ማዳጋስካር በአየር ንብረት ለውጥ ምክንያት ረሃብ የተከሰተባት የመጀመሪያዋ ሀገር ሆናለች። በብዙ ሀገራት የውሃ ምንጮች እየደረቁ ለም የነበሩ ሀገራት ምርት መስጠት እያቆሙ ነው። ይሄ ሁሉ የአየር ንብረት ለውጥ ተጽዕኖ ነው። ይህን ለማስቀረት በሀገር ውስጥ የሚደረጉ ጥረቶችን ማጠናከር የሚቻል ቢሆንም አብዛኞቹ ማህበረሰቦች የደረሱትን ችግሮች ለመፍታት መታገዝ ይፈልጋሉ።
የተባበሩት መንግስታት ድርጅት መረጃ እንደሚያሳየው የኮቪድ-19 ወረርሽኝ የዓለም ሁኔታዎች ከመቀያየሩ በፊት በዓለም ላይ የምግብ እጥረት ያጋጠማቸው ሰዎች ቁጥር በ15% ቅናሽ አሳይቶ ነበር። አሁንም ይህን ማድረግ ይቻላል ብለው የሚያምኑት ማሊም 40 የአሜሪካን ዶላር አንድን ሰው ከረሃብ የመታደግ አቅም እንዳለው ይገልጻሉ። ይህ እንዲሆን ግን የግለሰቦች መንግስታትና ዓለም አቀፉ ማህበረሰብ ከፍተኛ ድጋፍ ወሳኝ መሆኑን ያሰምሩበታል። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን የእሁድ ምሽት ዝግጅታችን ነው። ወደ ተከታዩ ዘገባችን እንወሰዳችሁ። የውሃ አቅርቦትን ለማሻሻል የሚሰሩት የቴክሳስና ኦክላሆማ ነዋሪ ኢትዮጵያውያን በእንግሊዘኛ ስሙ ስትሪም ኦፍ ሆፕ ይባላል። የተስፋ ምንጭ በኢትዮጵያ ገጠራማ ማህበረሰቦች ዘንድ ያለውን የውሃ ችግር ለመቅረፍ እንርዳ ብለው የተነሱ በደቡብ ምስራቅ ዩናይትድ ስቴትስ የሚኖሩ ኢትዮጵያውያን ያቋቋሙት ድርጅት ነው። የውሃ አቅርቦት ችግር በቤተሰቦች በተለይም ሴቶች ረጅም መንገድ ተጉዘው ውሃ መቅዳቱና ሸክሙ የሚያደርስባቸውን ጉዳት ለማቅለል የበኩላችንን እናድርግ በሚል በርከት ላሉ አመታት ሲንቀሳቀሱ ቆይተዋል። የሐሳቡ ጠንሳሽ ወደ ኢትዮጵያ በተጓዙበት ጊዜ ችግሩን ያስተዋሉ ወደ አሜሪካ ሲመለሱ የምንችለውን እናድርግ ብለው አማክረውን በጀመርነው ጥረት እስካሁን 28 የተቀናጁ የውሃ የንጽህናና የጽዳት ፕሮጀክቶችን ልናከናውን ችለናል ሲሉ ከመስራቾቹ አንዱ የቴክሳስ ሂውስተን ከተማ ነዋሪ አቶ እስክንድር ታምራት ገልጸዋል። ቆንጅታዬ ለኢትዮጵያውያን በአሜሪካ ዝግጅታችን አነጋገራቸው። ዝግጅቱን በከፊል አስደምጠናችሁ ነበር። ለዛሬ ምሽት ሙሉ እንደሚከተለው ይቀርባል።
ይህች ንጹህ ውሃና መሰረታዊ የመጸዳጃ አገልግሎት ሲያገኙ፣ ጥሩ የንጽህና አጠባበቅ ሲማሩ ጤናማ ሆነው ያድጋሉ። ያ በሌለበት ደግሞ ይላል ዩኒሴፍ ለህይወታቸው አስጊ ለሆኑ በሽታዎች ይጋለጣሉ። በድርቅ በተጠቁ አካባቢዎች ደግሞ ልጆች ለቤተሰብም ለቤት እንስሳትም የሚሆን ውሃ ፍለጋ ረጅም ርቀት መጓዝ ለሚኖርባቸው ከትምርት ገበታ ይፈናቀላሉ። ከትምርት ቤት ውጪ ሲሆኑ ደግሞ ለበዝበዛ ብቻ ሳይሆን ለሌሎችም የተለያዩ አደጋዎች ይጋለጣሉ ብሏል ዩኒሴፍ። ይህንን ችግር ለመቅረፍ ከአጋሮቹ ጋር ሆኖ ያከናወናቸውን ስራዎችም ዘርዝሯል። Stream of Hope የንጹህ ውሃ ችግር ቆርቆሯቸው የበኩላችንን እናድርግ ብለው በተነሱ ሁለት የዩናይትድ ስቴትስ ቴክሳስ ክፍለ ሀገር ነዋሪ ኢትዮጵያውያን የተቋቋመ ግብረሰናይ ድርጅት ነው። የተስፋ ምንጭ እንደ አውሮፓውያን አቆጣጠር በ2011 የዛሬ 11 ዓመት መሆኑ ነው የተመሰረተ ተቋም ነው። ከመስራቾቹ አንዱ የሆኑትን አቶ ስንደር ታምራትን ከሂውስተን ቴክሳስ በስልክ አግኝቻቸዋለሁ።
እሺ፣ በመጀመሪያ በጣም አመሰግናለሁ ይሄን ድል ለስትሪም ኦፍ ሰጣቶ በጣም ደስ ብሎኛል። የድርጅታችን የተቋቋመው መጀመሪያ በአንድ ሰው ነው። አቶ ዘውገ ቃየው ይባል ዳላስ ያለው እንደማችን ኢትዮጵያ ሄዶ ነበረ። ይሁዋ ለባስኮፈር የእግር ኳስ ፌዴሬሽኑ ልኮት እዛ ሄዶ የተመለከተው ሁኔታ በጣም የዘገነነው እና ያለውን ችግር በጣም ተመልክቶ ሲመለስ ለመርዳት ምን ማድረግ አለብኝ ብሎ ከኔ ጋር መጥቶ አነጋገረኝ እና አመት አንድ ውሃ ጉድጓድ እንኳን ብናስቆፍር ኢትዮጵያ ትልቅ እርዳታ ይሆናል ባየሁት ስቃይና ችግር በሚል እኔን አነጋገረኝ። ከዛ ሁለታችን ደግሞ ሌሎች ወንድሞቻችንና አያቶቻችን ለማዘጋጀት አንድ ሰባት ሆነን ይህን ድርጅት አቋቋምነው።
ምን ያህል ማህበረሰቦችን ለመድረስ ወይም ምን ያህል የውሃ ጉድጓዶችን ለመቆፈር ችላችኋል?
ጀመርነው ሳንመዘገብ እንደ ትርፍ አልባ ኖን ፕሮፊት ድርጅት በ2010 ነበር። ያን ጊዜ ሁለት ጉድጓድ አስቆፍረናል በዳውሮ ዞን በሚባል። ከዛ በኋላ ግን ከ2010 እስከ 2014 ብዙም ስራዎችን አልሰራንም ነበር፣ ገንዘቡም የለንም ነበር። ከዛ በኋላ ግን ከዛ ጀምረን እስካሁን እስካለንበት ወደ 28 ፕሮጀክቶች፣ ግማሹ ጉድጓድ ውሃ ማስቆፈር ነው፣ ግማሹ ምንጭን መገንባትና ማፍለቅ ነው፣ ሌላው ደግሞ ከምንጭ ወስዶ ወደ 4-5 ኪሎ ሜትር ርቀት ካለው ቦታ አምጥቶ ለህዝቡ ማቅረብ ነው። ይህን እናደርገን ወደ 28 ፕሮጀክቶች ሰርተናል።
በዚህ ስራችሁ እንግዲህ ከድረገጻችሁ ላይ እንዳየሁት በደረሳችሁባቸው ማህበረሰቦች ውስጥ በቤተሰቦች ህይወት በተለይም የውሃ ችግር ሴቶች ልጆችን ከትምህርት ገበታ የሚያስተጓጉልና ለተለያዩ አደጋዎች የሚያጋልጥ ከመሆኑ አኳያ ችግሩን ለመቅረፍ ያበረከታችሁ ታስተዋጽኦ ያስገኘውን ውጤት እንዴት ይገልጹታል? አቶ እስክንድር፣ ምን ያህል እርካታ አግኝታችኋል በእናንተ ባከናወናችሁት ስራ ውጤት?
በጣም ጥሩ ጥያቄ ነው። ዋና እንደውም ኮሩ መሰረቱ ይሄ ነው። እናቶችና ህጻናቶች በተለይ ሴቶች ልጆች የሚያዩት ስቃይ ከባድ ነው እና ይሄንንም የመጀመሪያውን ጉድጓድ አስቆፍረን ቪዲዮ ሲመጣ ስናይ ሁላችንም እውነቱን ለመናገር አልቅሰን ነበር። ቤት ያለው ደስታና ሲናገሩ ደግሞ የነበራቸው ችግር ውሃን እንደ መጠጥ ብቻ አይደለም የሚያዩት፣ ውሃን እንደ ህይወት ነው የሚያዩት፣ እንደ ሁሉ ሰውነታቸው ነው የሚያዩት። ይህ ደግሞ በተለይ ከባድ የሚሆነው በወጣቶች በህፃናት ሴቶችና በእናቶች ነው። እናቶች ጠዋት የወጡ እኩለ ቀን ነው የሚመለሱት፣ እንዲያውም አንዳንዱ እስከ ማታ እዛ ይቆያል። በዚህ ላይ የወገባቸው ቤት መጥተው መስራታቸው ሴቶቹ በዛ እድሜያቸው ከባድ ሸክም እየተሸከሙ እየሄዱ ትምህርት መማር አይችሉም። ይሄ በወሬ ሰምተነዋል፣ እኔ በህይወትም አይቼዋለሁ። ግን ይሄ ነገር ውሃው ከመጣላቸው በኋላ የሚናገሩት ከአንደበታቸው የሚወጣው በአንድ ጎን ደስታው፣ ሁለተኛ ደግሞ ስቃዩ ከበስተኋላቸው መሆኑን ሲገልጹ በጣም ልብ የሚነካ ነው እና እሱ ነው በይበልጥ እያደፋፈርን በይበልጥ ሞራል እየሰጠን ይሄድ ነው እና ድረገጻችን ላይ የሚያቀርብናት አንድ እህታችን አለች። በልጅነቷ ውሃ ጉድጓድ ውሃ እየሄደች እያወጣች ወይም ደግሞ ኮንዝ እየሄደች ነበር የምትመላለሰው። ግን አካባቢዋ ውሃውን ወደ እነሱ ሰፈር አምጥተን ውሃ እንዲያገኙ ስናደርግ ከልጅነቷ ጀምሮ የምትሰራው ስራ ነበር እና አሁን ውሃው ሲመጣ ንጹህ ውሃ ማግኘት ብቻ ሳይሆን አንደኛ ከባዱ ችግር ስለተቃለለላት ጊዜ ስለነበራት እንዲያውም ትንሽ መሬት ከመንግስት ተቀብላ የውሃውን ፍሳሽ ወደ እሷ መሬት እንዲመጣ እዛው አካባቢ እንዲመጣ አድርጋ አትክልቶች በማፍራት ያንን አትክልት ለቤቷም ለምግብ አድርጋ ከዛ ደግሞ አልፎ ለንግድ እንዲቀርብ አድርጋ ትልቅ ጥቅም አግኝታለች። ህጻናቶች ትምህርት ቤት መሄድ የማይችሉ ትምርት ቤት መሄድ እንደሚችሉ ሲናገሩ ወይም ደግሞ ትምርት ቤት የሚሄዱት ብዙ ጊዜ በሰዓቱ እንደማይደርሱና እስከ 30 ደቂቃ እስከ 1 ሰዓት ዘግይተው እንደሚመጡ የሚናገሩበት ብዙ በቪዲዮ የተቀረጹ አሉ። ግን ይሄንን ዋስ ያገኙ ምን ያህል እሱ ችግር እንደተቀረሰላቸውና ምን ያህል በህይወታቸው ላይ ለውጥ እንዳመጡ ሰራተኞች ሁሉ የሚናገሩበት ሁኔታ ነው ያለው።
ማህበረሰቦችን ከጅምሩ አንስቶ ተሳትፎ እንዲኖራቸው እንደምታደርጉ ነው ከድረገጻችሁ ያነበብኩት። እስቲ ስለሱ ገፋ አድርገው ያጫውቱኝ።
ምን ነገር እናረጋው እዛ ካሉ ድርጅቶች ጋር በመስራት ወን ሰርቪውን የሚያደርጉ በጣም የውሃ ትረት ያለበት እት እንደሆነ የሚነግሩን የተለያዩ ድርጅቶች ጋር ሰርተናል። አሁን በብዛት የምንሰራው ድሮፕ ኦፍ ዋተር በሚባል በወጣቶች የሚመራ ጥሩ ድርጅት ነው ያለን። ከነሱ ጋር አሁን ዋሽ ፕሮግራም የሚባል አለ፣ ዋተር ሳኒቴሽን እና ሃይጂን የሚል እሱን የተከተለ እሱን መሮ የተከተለ አሰራር ነው እኛ የምንጠቀመው። ማለትም የጤና ትምህርት መሰጠት አለበት፣ ሳኒቴሽን ወይም ንጽዳት መደረጋለ ትምህርት መሰጠት አለበት። ከዛም አልፎ ደግሞ ይሄንን ነገር በደንብ እንዲጠብቁ ኮሚቴ መቋቋም አለበት። ተቻለ 50%ቱ ሴቶች እንዲሳተፉበት መደረግ አለበት። እነዚህ ሁሉ ተካሂደው ነው ወይም ደግሞ አንዳንዴ ገንዘብም ያዋጣሉ፣ ኮሚቴው ያንን ያካሂዳል። አንዳንድ ቦታ እንዲያውም ዘበኛም አላቸው። ይህ እንግዲህ ሳኒቴሽኑና የዚህ ሃይጂን ፕሮግራሙ ውሃ ብቻ መጠጣት ሳይሆን ሽንት ቤት ሲሄዱ ያንን ውሃ ተጠቅመው እጃቸው እንዲታጠቡ፣ ፊታቸውን ሲነሱ ጠዋት ጠዋት እንዲታጠቡ እና ጥቅሙ ደግሞ ምን እንደሆነ የሚያስረዳ ሰፋ ያለ ፕሮግራም መጀመሪያ ይሰጣል። እና በሱ አይነት ብዙዎቹ በተለይ ከኮንትራት የምናደርጋቸው ድርጅቶች እነዚህ የሚያካሄዱ መሆናቸው በሱ መንገድ ነው የምንሰራው።
አሜሪካ ያሉ ኢትዮጵያ አሜሪካውያን ወጣቶች በእውቀታቸውም በገንዘባቸውም እንዲያግዙ እንደምትቀሰቅሱና በእርግጥም በንቃት እያገዙ እንደሆነ ገልጸውልኝ ነበር። እስቲ ዘርዘር ያድርጉልን።
አዎ፣ አንዱ ጥሩ ነገር እየሰራን ያለነው እንግዲህ አንደኛ ያው በተኛው ህዝብ በኢትዮጵያኖች ነው ያተኮርነው። ጥሩ ድጋፍም እያገኘን ነው ከዳላስ ከሂውስተን ቅድም እንዳልኩት እና ከኦክላሆማ። ሌላው ደግሞ ወጣቶች ላይ እያተኮርን ነው። እስካሁን ብዙ ወጣቶች ልጆቻችን ይህንን የውሃ ሁኔታ ችግሩን ቪዲዮን ሲያዩ አንዳንዶቹ እኔም በራሴ የራሳችን ልጆች የሚያዩት በየቀኑ እኛ ስንሰራ እና የሚመጣውን ውጤት ሳያዩ ከኛው ጋር አብረው መስራት ጀምረው በብዛት የሚመጣው ገንዘብ አሁን ስራ ላይ ስላሉ ገቢያቸው ለእኛ እየሰጡ እሱ ብቻ ሳይሆን ሌሎችንም ወጣቶች ጋር እየተገናኙ እያደፋፈሯቸው እንዲሰጡን ያደርጋሉ። ሌላው ደግሞ ብዙም ባልን የተወሰኑ ወጣቶች ዘመዶቻችን ትንንሾቹ ሁሉ ልደታቸውን ስጦታ ከመቀበል ይልቅ ስትሪም ኦፍ ሆፕ ገንዘብ ይሰጥ በማለት በሚያስደስት መንገድ ነው የተሳተፉ እርዳታ እያደረጉልን ያሉት። አሁን እንዲያውም ድርጅታችን አንድ ወጣት የወጣቱን ግሩፕ እያዘጋጀ በሶሻል ሚዲያ የሚካሄደውን ካምፔን ሁሉ ብዙ ወጣቶች እናግዝ እያ እዚህ ሀገርም ቢወለዱ ሀገራቸው ጋር ያላቸው ግንኙነት ያላቸው ፍቅርና የመርዳት ስሜታቸው ከፍ ያለ ነው። እኛ ደግሞ እሱን ለመጠቀም ብዙ ሁኔታዎች እያመቻቸንላቸው ነው ለወጣቶቹ።
መልካም። አቶ እስክንድር ቀጣይ እቅዳችሁ ምንድን ነው? በተለይ በአሁኑ ወቅት በድርቅ የተጠቁ እንዲሁም በግጭት የተጎዱ ማህበረሰቦች እንደመኖራቸው ያን ታሳቢ ያደረገ እቅድ ይኖራችሁ ይሆን?
አዎ፣ በትክክል በዚሁ ለመቀጠል ነበር ፕላናችን። ግን አሁን በአሁኑ ጊዜ ያለው ከባድ ችግር በሀገራችን በተለይም በዚህ በጦርነቱ ብዙ የተጎዱ ወገኖቻችን በወሎና በአፋር አካባቢ አሉ። እነሱ ውሃ ሄዶ መቆፈር ሳይሆን የነበራቸውን የውሃ መሳሪያዎችና የውሃ ጉድጓዶች ወይም ደግሞ ፓምፖች፣ ጀኔሬተር የመሳሰሉ ብዙ ነገሮች ጠፍተውባቸዋል። ብዙ ነገሮች ተበላሽተዋል። ብዙ ቦታዎች ተዘግተዋል። በስራ ላይ አይደሉም። በተለያየ ቦታ የሚደርሰን ጥያቄ አለ፣ እርዳታ ጥያቄና እሱን ለማሟላት ሙሉ በሙሉ ባንችልም በአቅማችን እንግዲህ ወደዛ ላይ አትኩረን ህዝቡንም ከዚህ እርዳታ ጠይቀን ቅርብ እቅዳችን እሱ ነው። የህዝቡን እርዳታ በይበልጥ የምንፈልግበት ጊዜ ነው አሁን።
እንግዲህ እናንተ የማህበረሰቦችን የንጹህ ውሃ ችግር ለመቅረፍ ስትሰሩ ብዙ አመት ወደ 11 አመት ገደማ አስቆጥራችኋል። ችግሩ እጅግ ግዙፍ እንደመሆኑ ሌሎች በቅርብ ጊዜ የናንተን አይነት ጥረት የጀመሩ ወይም እንዲባሉ ውይይቶች ተቀስቀሰው እኛም ብናገዝስ ብለው የሚነሳሱ ከናንተ ተመክሮ ምን መማር ይችላሉ?
እንግዲህ ይሄንን ለማድረግ አንደኛ ፍላጎት ነው የሚጠይቀው። ሁለተኛ ያለውን ችግር ማሳወቅ ነው። ሶስተኛ ደግሞ ከዘመድ ከወገን ከጓደኛ ጀምሮ ማሳደግ ይቻላል። ይሄ ነገር ብዙውን ስናይ አሁን ባለው እንኳን ችግር ብዙ ትኩረት የሚሰጠው የጤናው፣ ትምህርት ቤቱ፣ የሆስፒታሉ በሱ ላይ ሁሉም ይረባረባል። እሱ በሚሆንበት ጊዜ የውሃው ደግሞ ትንሽ እየተረሳል። ሌላው ቀርቶ የተባበሩት መንግስታት እንኳን የሂውማን ራይት ነው
ሰብአዊ ነው
ሰብአዊ መብት በ2010 ሬዞሉሽን አውጥተዋል። ሰብአዊ መብት እንደመሆኑ እያንዳንዱ ኢትዮጵያዊ ንጹህ ውሃ የማግኘት መብቱ እንዲጠበቅለት የማድረግ ኃላፊነቱ የኛ ነው። አንድ ሰው ብቻዬን ምንም አላደርግም የሚለው አስተሳሰብ ተቀይሮ እኔ ጀምሬው ከዛ ሌሎቹን ባስተባብር የሚለው ቢጀምር በሚቸግር አይደለም እና የኔ መልእክት ይሄ ነው።
መልካም። አቶ እስክንድር ታምራት ስለሰጡን ማብራሪያ አመሰግናለሁ።
አሜን። በጣም አመሰግናለሁ ዝርጎንጂ።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን ነው። ወደ ተከታዩ ዝግጅታችን እንሰዳችሁ። የሴት በጎ አድራጊዎችን እንግዳ አድርገናል። ከ2800 በላይ አቅመ ደካሞችን በቋሚነት የሚመግበው ባቡል ኸይር በመባል የሚታወቀው የድርጅት ሌሎች በርካታ ተግባራትንም ያከናውናል። ኬኔዲ አባተ የድርጅቱን መስራቾችና ተገልጋዮችን አነጋግሮ ተከታዩን መሰናዶ አዘጋጅቷል።
በበርካታ ማህበራዊ ቀውሶች በመፈተን ላይ በሚትገኘው ኢትዮጵያ ያቅማቸውን ለማበርከት ከመታትሩ ሀገር በቀል የበጎ አድራጎት ሰብአዊ ድርጅቶች አንዱ ነው። የበጎ ስራ በር የሚል ትርጓሜ ያለው ባቡል ኸይር ከሁለት አመታት በፊት በ16 በጎ ፈቃደኛ ሴቶች የተቋቋመው ባቡል ኸይር አሁን ላይ ከ2800 በላይ አቅመ ደካሞችን በየቀኑ ይመግባል። ጓደኞቿንና ቤተሰቧን አስተባብራ ድርጅቱን የመሰረተችው ወይዘሮ ሃናን ማህሙድ ለሐሳቡ መነሻ የሆናትን አጋጣሚ እንዲታስታውሳለች።
ባቡል ኸይር የተመሰረተው በሁለት ልጆች ምክንያት ነው። ሲሆነበት ገብተው ከበጣም ከብዙ ወንዶች ጋር ሲመገቡ አይቼ ነው ማለት ነው። ሴቶች ናቸው። ምናልባት የ12 እና 13 አመት ልጆች ናቸው። ዩኒፎርም ወገባቸው ላይ አስረው ነው ሲገቡ ያያቸው። በትምህርት ሰዓት ነው። እኔ በምግብ ጥራት ነው ብዬ አላሰብኩም። ሲወጡ ጠብቄ አናገርኳቸው። እናንተ በትምህርት ሰዓት ምን ትሰራላችሁ? እዚህ ምን ልታረጉ መጣችሁ? ስላቸው እኛ እኮ ጠዋት ውሃ ጠጥተን ብቻ ነው የወጣነው። እናታችን ስትመለሱ እንደምንም የሆነ ነገር ሰርቼ ጠብቃቸዋለሁ ብላን ነው አሉ። በቃ የዛኔ በጣም አዘንኩኝ። ከዛ ያው እድሜ ከሰጠኝ አልኩ ሰዎች በፍትህ በእኩልነት የሚመገቡበት የመመገቢያ ጣቢያ ከፍታለሁ አልኩ። ያው እንግዲህ ባቡል ኸይር ተጀመረ።
በዚህ መልክ በጥቂት ሴቶች የተመሰረተው ባቡል ኸይር ዛሬ የብዙ ምስኪኖች መጠጊያና ገመናቸውን የሚሸፍን ድርጅት ሆኗል። የክርስትናም ይሁን የእስልምና እምነት ተከታዮች እንደየእምነታቸው የሚስተናገዱበት የበጎ አድራጎት ድርጅቱ ሌሎች ተግባራትንም ያከናውናል።
በዋነኝነት የምንሰራው ምገባ ነው። ሌላው ደግሞ የንጽህና መጠበቂያ እንሰጣለን። ልብስ እንዳየኸው የልብስ ስፌት እናሰለጥናለን። የኩኪስ፣ የዳቦ ቆሎ፣ የጫማ ስራ ወጣቶችንም የአካባቢ ሰዎችንም እናሰለጥናለን። በልብስ ስፌት የመጀመሪያ ዙር ተመርቀዋል። ስራ ሁሉም ስራ ገብተዋል። ኢቭን የደም ልገሳም በየሶስት ወሩ እንሰጣለን። የእናቶች ቤት ከፈረሰባቸው ቤት ይሰራላቸዋል። የሕክምና ወጪኛ ላይ ነው። ሀገራዊ ጉዳይ ሲመጣ ለምሳሌ የተፈናቀሉ ሰዎች ላይ በማህበራዊ ሚዲያ አስተባብረን እንለግሳለን። ሄደን ደሴ፣ አፋር፣ አማራ ክልል ተለያየ ቦታ እንሄዳለን። ይህም ብቻ ደግሞ አይደለም፣ ሁለት ምንሰራው ኢቭን ባልና ሚስት እናስታርቃለን። አሁን 40 ቀን የባለ ጉዳይ ቀን ብለናል። ነው
ወይዘሮ አበራሽ ያንቻው ከባቡል ኸይር ተገልጋዮች መካከል አንዷ ናቸው።
ከኤችአይቪ ጋር 10 አመት ነው መድኃኒት የምጠቀሙ፣ ግን ድጋፍ ማግኘት አላቅም። በመድኃኒት የተቃጠልኩ ነው ያለው። ቀበሌም ሂጄ እናገራለሁ። ራብ የገደለኝ ነው። 4 ልጆች አሉ። የቴኒስ ጋር 5 ከኔ ጋር 6 ቤተሰብ ነው። በፊት ሰው ቤት ልብስ አጥቤ እንጀራ ጋግሬ ጎረቤት ሁሉ ያውቃል። እና እዚህ ድርጅት ከገባው ጀምሬ በጣም አመሰግናለሁ። አልተራብኩም። መድኃኒቴን በስራ ስራቶ ስጪ ራብ ሳይነካኝ ስጪ አባት እናት ያልቻለው ነው ይሄ ድርጅት የቻለው። ሳሙናው አይቀር፣ ቅባቱ አይቀር፣ ምግቡ አይቀር፣ ባዝሊኑ አይቀር።
ሌሎች የድርጅቱ ተገልጋዮችም አስተያየታቸውን ሰጥተውናል።
ገብሮት መለሰ ባላለሁ። መጀመሪያ የነበረው በውትድርና ውስጥ ነበር። ከዛ ወዲህ ቤት አካባቢ ሲኖር እኔ ራሴ በራሴ በምግብ ሆነ ማራዘም አለመቻሌ ሲያውቅ መጥቼ ተመዘገብኩኝ። እንደው እናትና አባትን ያህል ነው እኔ ውስጥ የሚስተናግዱት የሚያስተናግዱት።
ስሙ ሳውል ይባላል። ከየሰው ቤት ክርስቲያን አለ ሙስሊም አለ። ድርቆሽ እየለመንኩ ነበር የምበላው። እየራበኝ አንዳንድ ለልጆች አንድ ድርቆሽ አፈርፍሬ በውሃም ሆነ በውሃና በጨው አፈርፍሬ ሰጥቼ እኔ ጾም እናደር ነበር። የሚማሩ ልጆች ስላሉ አሁን ያን ድርቆሽን ከሰው ቤት መለመኑንም ትቼ ያው እዚህ እየተጠቀምኩ ነው። አላህ በረከት ያርጋቸው።
በአሁኑ ወቅት 57 ተቀጣሪ ሰራተኞች ባሉት በዚህ የበጎ አድራጎት ድርጅት ብዙዎች በበጎ ፈቃድም ያገለግላሉ። አሁን ላይ ከረመዳን ጾም ጋር ተያይዞ የሥራ ጫናዎች የሚበዙበት ድርጅቱ ከቋሚ ተገልጋዮቹ ባለፈ በተለያዩ ምክንያቶች ከተለያዩ የኢትዮጵያ አካባቢዎች የተፈናቀሉ ዜጎችን ማስተናገዱ ጫናውን ይበልጥ እንዳበረታበት የምትገልጸው የድርጅቱ መስራችና ዳይሬክተር ወይዘሮ ሃናን በየዕለቱ ከሚያጋጥሙት ክስተቶች የታዘበችውንና ስጋቷንም አውግታናለች።
ሁለት ወጣቶች በቀላሉ መነግረህ ከትላንት ወዲያ መጣው ነው ሃናንዬ ቤት ተከራይተን ነው የምንኖረው አሉኝ። 3000 ብር ነው የምንከፍለው። አሁን ግን አቃተን፣ ምግብ አቃተን። በቃ አንቺ ጋር እንኳን እንመጣለን አላንም፣ ግን በቃ አቃተን። እስኪ ዘይት እንኳን ቢያንስ ስጡን ብለው ነው የጠየቁት። ወጣቶች ናቸው። በጣም ነው ያዘንኩት። ሶ ወዴት ነው እየሄድን ያለ ነው? አሁን የባቡር ከሄድ ጉዳይ ስታየው ወጪው ምኑ ምኑ ያሳስባል፣ ግን ከዛ የበለጠ የሚያሳስበው ግን ፍልሰቱ ነው። በየቀኑ ጎዳና የሚወጣው ሰው ያሳስባል። ማህበራዊ ቀውሱ በጣም ያሳስባል ከምነግርህ በላይ። እንግዲህ መንግስት ሰራተኛ ሆኖ መጥቶ ልብስ ራሱ ከገዛው ስንት ጊዜ ነው? ሸሚዜ በቃ ተቆራርጧል ብሎ ሸሚዝ ይጠይቃል። እኛም ያሁን ተለምዷል። ቆንጆ ቆንጆ ነገር ያልተነካካ ሲመጣ ለነሱ ነው የሚቀመጠው። ግን ብቻ ከባድ ነው። ይሄ ነው ብዬ መግለጽ ባልችልም ሁላችንም ብንተዛዘንና ወይ መንግስት ተጨማሪ ደሞዝ ቢያረግ ለመንግስት ሰራተኞች፣ ወይ ደግሞ ኢኮኖሚውን ይሄ ወደ ላይ ወጣውን ነገር ለመቀነስ መንግስት ጥረት ቢያረግ ጥሩ ነው።
ድርጅቱ እስካሁን የተለያዩ በጎ አድራጊ ግለሰቦች በሚያደርጉት ድጋፍ መቀጠሉን የምትገልጸው ወይዘሮ ሃናን ማህሙድ ካለው ፍላጎት አንጻር ድጋፉ በቂ እንዳልሆነ በመጥቀስ መንግስትን ጨምሮ ሁሉም ማህበራዊ ኃላፊነቱን እንዲወጣ ጥሪ አቅርባለች።
እዚህ ቤት ያልመጣ ሚኒስቴር የለም ወላሂ። ከፕራይም ሚኒስተር ዶክተር አብይ ጀምሮ ወይዘሮ አዳነች አበቤ፣ የመንገድ ትራንስፖርት ሚኒስቴር፣ የፖለቲካ ፓርቲ ድርጅቶች እና ብዙ ሰዎች ናቸው የሚመጡት። ግን እንዳየሁ ነው ከፎቶ ያለፈ ምንም ነገር የለም። ወላሂ የተወሰነ አቅም ያለው ሰው መጥቶ ለአንድ ሰው የወር ቢከፍል፣ ወንድምህ ተርቦ፣ ጎረቤትህ ተርቦ አንተ ጠግበህ ብታደርግ ትርፉ በላ ነው የሚሆነው። ግዴታ ደግሞ ባቡል ኬር ላይ ይምጣ አይደለም፣ ጎረቤታችንን እንጠይቅ። እንደው ማክሲም መጎብኘት የማይችል አቅም ያለው ሰው አካውንታችን አለ። በአካውንታችን ሊረዳን ይችላል፣ እቃ ሊልክልን ይችላል። እኛውም በካይንድ ነው የምናስተባብረው፣ ሞር ማለት ነው። ስለዚህ እንደው ባለሀብቶች በምግብ ቢተባበሩ፣ ስለ መሬት ጉዳይ የሚመለከታቸው ሰዎች እና መሬት በቃ ግዴታ ነው። እውነት ሰው መንገድ ላይ እየተንከራተተ ነው፣ መኪና ሊገጭ ይችላል። ቢያንስ ይሄን ቢተባበሩ። ዞሮ ዞሮ መሬቱ የመንግስት ነው፣ ለኛ የሚቀረው ነገር አይደለም። ለዚህ ሁሉ ማህበረሰብ ነው የሚሰጠው። ስለዚህ ትኩረት ቢሰጡት። ለከንቲባዋ ነው እኔ መልእክቴን የማስተላልፈው።
በሴቶች ተመስርቶ በሴቶች ብቻ የሚመራውና ውስን ድጋፎችን ከሚሰጡ ጥቂት ወንዶች ባለፈ አብዛኛው ስራውም በሴቶች የሚከናወነው ባቡል ኸይር አሁን ደግሞ ሴቶች በተለያዩ ሙያዎች የሚሰለጥኑበትን ማዕከል ስራ ለማስጀመር ዝግጅቶች እንደተጠናቀቁ ወይዘሮ ሃናን ተናግራለች። በርካታ ሴቶችን ያስተናግዳል የተባለው ማዕከሉ ከጥቂት ቀናት በኋላ ስራ እንደሚጀምርም ነው የገለጸችው። አንዲትም እናት በስራና በምግብ እጦት ጎዳና መታየት የለባትም። የባቡል ኸይር በጎ አድራጎት ድርጅት የአስር ዓመት እቅድ ነው። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ፍትህ በደርግ ዘመነ መንግስት የማሰቃየት ተግባር የፈጸመባቸውን ሰው በአሜሪካ ምድር በድንገት ካገኙት በኋላ በፍርድ አደባባይ ፍትህ ለማግኘት የታገሉ ሶስት ኢትዮጵያውያንን ከለላ ጠባቂዎች ታሪክ የሚያሳይ ዘጋቢ ፊልም ተከታዩ ቅንብራችን ነው። በክሪስቶፈር ቻምበርስ ተዘጋጅቶ በዓለም አቀፉ ሞዴልና በጓድራጊ ሊያ ከበደ የገንዘብ ፈሰስ የተሰራው ይሄ ፊልም ከሰሞኑ በተካሄደው የአዲሱ አፍሪካ የፊልም ፌስቲቫል ኒው አፍሪካን ፊልም ፌስቲቫል ላይ ከታዩ ፊልሞች መካከል አንዱ ነው። ሀብታሙ ስዩም ዝርዝር አለው።
ፍትህ ፋየር ዊዝን በደርግ የመጀመሪያ አመታት ያሰቃያቸውን ባለስልጣን ከአመታት በኋላ በአሜሪካ ምድር ያገኙ ሶስት ኢትዮጵያውያን ሴቶች ፍትህ ለማግኘት ያደረጉትን ፈታኝ ሂደት የተረከ ዘጋቢ ፊልም ነው። በዩናይትድ ስቴትስና በኢትዮጵያ ቀረጻው የተደረገው ባለታሪኮቹና ተዋናዮች የተሳተፉበት ፊልም አዘጋጅ ክሪስቶፈር ቻምበርስ ይባላል። ታሪኩ በፊልም የመስራቱን ፋይዳ እንዲያስረዳል።
To me, I think this is an extraordinary, powerful story, and it has two profound...
ይህ ታሪክ ከፍተኛ ኃይል እንዳለው ይሰማኛል። ፊልሙ ሁለት ከፍተኛ አቅሞች አሉት። የመጀመሪያው ምናልባት በዩኒቨርሲቲ ከፍተኛ ሁለተኛ ደረጃ ትምህርት ቤቶች በህግ ትምህርት ቤት የሚገኙ ማናቸውንም ወጣቶች ማነቃቃት መቻሉ ነው። በዓለም ላይ ለውጥ ማምጣት ይችላልው ዓለምን መልካም ማድረግ ይቻለኛልን ብለው ሲጠይቁ ሰው ሁሉ ፍርሃቱ ተበላሽቷል አትችሉም እርሱት ሲላቸው አብነት የሚሆን ታሪክ ነው። ይሄ አይበገሬነትን ሳይታክቱ መክፋትን ጠንካራ ስራንና እምነትን የሚያሳይ ፊልም ነው። ፊልሙ ትኩረት ያደረገባቸው ሰዎች ዓለምን በበጎ ቀይረዋል። ሌላው አቅም እነዚህ ሴቶች እውነታውን በመናገር ሌሎችን ኃይል ማጎናጸፋቸው ነው። ከስቃይ የተረፉት ሰዎች ወይንም በየትኛው እንግልት ያለፉ ሰዎች ታሪካቸው ብርታታቸውን በማየት እኔን መዳም መጠንከር ይችላልው እንዲሉ ያደርጋቸዋል። እነዚህ ሴቶች በታሪካቸው በመላ ዓለም የሚኖሩ ሰዎች ብቃት ማላበስ ይችላሉ። ይሄ ለኔ በስራው ላይ የፈሰሰውን ድፋት ተገቢ ያደርግልኛል።
ፊልሙ በሜሪላንድ ሲልቨር ስፕሪንግ በሚገኘው AFI አዳራሽ ለእይታ በቀረበ ጊዜ በርከት ያሉ ተመልካቾች ተገኝተዋል። በዚያ ካገኘዋቸው ወጣቶች መካከል አንዷ ገሊላ ናት። ላይላ ቶክስ በሚል የዩቲዩብ ገጿ የምትታወቀው ኢትዮጵያና ኤርትራን የሚመለከቱ ሐሳቦችን የምታጋራው ገሊላ ፊልሙ የፈጠረባትን ስሜት እንዲህ ተገልጿለች።
One, I was moved by the women's stories. It was so touching. I just came back from Ethiopia and I met some women who
በሴቶቹ ታሪክ ልቤ ተነክቷል። በጭካኔ ተግባራት ውስጥ ያሉ ሴቶችን አግኝቼ ከኢትዮጵያ ገና መመለሴ ነው። ቀደም ባለው ዘመን የደረሰው ነገር ዛሬም ከሚታዩ ክስተቶች ጋር ስናገናኛቸው ዛሬም ድረስ መሰል ጉዳዮች እየተፈጸሙ መሆናቸው ነገር በእጅጉ አሳዛኝ ነው። ስለ ደርግ ብዙ ጊዜ ሰምቻለሁ። በዚያን ወቅት አጎቴ መኪና ውስጥ መገደሉን ሰምቻለሁ። ስለ ጉዳዩ ማንም አያወራም። ስለ ደርግ መጥፎነት ይወራል እንጂ ገፍተው ሊያወሩበት አይፈልጉም። ኢትዮጵያን ከአመታት በፊት በ30 አመታቸው ግድም የለቀቁ ዛሬም ድረስ የፍርሃት ስሜት የሚያድርባቸው ያክስት ያጎት ልጆች አሉኝ። እዚህ በመወለዴ አልተረዳኋቸውም ነበር። አሁን ላይ ይሄ ፊልም የተጎጆችን ድምጽ ብቻ ሳይሆን የሁሉንም ሰው ድምጽን ያጋራው በግል ያልነበረኝን መረጃ አሳውቆኛል። በቀደመው ዘመን በህዝባችን ላይ ደረሰውን ነገርም አስተምሮኛል። ትምርታዊ ነው። በስሜት ይመጣል። በጥሩ ሁኔታም የተሰራ ይመስለኛል። ሁሉም ነገር በጣም ጥሩ ነው።
ሬቤካ ሌላዋ ፊልሙን ከተመለከቱ ወጣቶች መካከል አንዷ ናት። ፊልሙ ሰዎች ያሳለፉትን ፈታኝ ህይወት በግልጽ እንዲናገሩ የማበረታታት አቅም አለው ትላለች።
የተመለከትነው ፊልም ያለው ኃይል ከፍተኛ ይመስለኛል። አስለቀሶኛል። የፊልሙ አዘጋጅ የሴቶችን ታሪክ በመንገር ረገድ በጣም ጥሩ ነገር አድርጓል። ስለ ጉዳዩ በርግጥ ከአመታት በፊት አንብቤ ነበር። አንድ ሰው ስለ ጉዳዩ ፊልም መስራቱ አስደሳች ነው። የዲያስፖራው ማህበረሰብ አባላትን ጨምሮ ሁሉም ኢትዮጵያዊ ሊያየው የሚገባ ፊልም ነው። በግሩም ሁኔታ የተሰራ ግሩም ፊልም ይመስለኛል። ተመሳሳይ ታሪክ ያላቸው ነገር ግን ሰሚ ያላገኙ ማህበረሰቦች አሉ። በፊልሙ ላይም ለማሳየት እንደሞከሩት የገዛ ቤተሰቦቻቸው እንኳን ስለደረሰባቸው ነገር አልጠየቋቸውም። እንደየባህሉ አንዳንድ ጊዜ ሀፍረትን የመሰለ ነገር ይከሰታል። ስላሳለፍከው ሁኔታ መናገር በርግጥ ኃይል ያለውና የነጻነት መንፈስ የሚያጎናጽፍ ነው ብያስባለሁ። ፊልሙ ሰዎች መሰል ፈለግ እንዲከተሉ የሚያበረታታ መልካም ምሳሌ ይመስለኛል።
ኖሃ በበኩሉ የሱ የቤተሰብ አባላትም በተመሳሳይ ውጣውረድ ውስጥ ስለማሳለፋቸው ተናግሮ ፊልሙ ብዙሃን ያለፉበትን ህይወት ዳግም የማስታወስና የማሳወቅ ኃይሉን እንዳጤነ ነግሮኛል። ፊልሙ በቀረበበት ቀን በቀጥታ ከፊልሙ የታሪክ ፍሰት ጋር ባይገናኝም መሰል ፊልሞችን ማንና እንዴት መስራት ይገባል በሚለው ዙሪያ ቅሬታውን ያሰማ ወጣት አግኝቻለሁ። ሮቤል ይባላል። ሐሳቡን አዳምጡ።
But my thing is I want to see people who look like us, black directors, specifically Ethiopian directors, to tell our story.
እኛን የሚመስሉ ሰዎች ጥቁር የፊልም አዘጋጆች በተለይ ደግሞ ኢትዮጵያውያን የኛን ታሪክ ሲሰሩ ወይም ሲተርኩ ማየት ፈልጋለሁ። ዛሬም ድረስ የዘር መድሎ የሚንጸባረቅበት ሆሊውድ ጥቁር የፊልም አዘጋጆችን ሲገለሉና እድል ሲነፈጉ እንመለከታለን። የፊልም አብራቾች ተግዳሮቶች ይገጥሟቸዋል። በሰባዎቹ እድሜ ውስጥ የሚገኙት ኃይሌ ገሪማ ዛሬም በሃዋርድ ዩኒቨርሲቲ ውስጥ የማስተርስ መርሃ ግብር አላቸው። እሳቸው በሃዋርድ ውስጥ እንኳን ከሳቸው ሰዎች ሊማሩ እንደሚገባ ይነገርላቸዋል። በተወዳጅ ፊልማቸው የተሰየመ የፊልምና መጽሐፍ መደብር አላቸው። እሳቸው ከኤቫ ዱቭኔ አሪ ድርጅት ጋር በመተ ባበራቸው ሳንኮፋ የተሰኘው ድንቅ ፊልማቸው በኔትፍሊክስ ለመታየት በቅቷል። እሳቸውን የመሰሉ ሰዎች ወይም ወጣት ኢትዮጵያውያን የፊልም ሰሪዎች ናቸው ይሄን መሳይ ፊልም እንዲሰሩ የምንፈልገው። እኛ የነጭ የበላይነት ባለበት የአፍሪካን ጥሬቃ ካልአግባብ በሚጠቀም አገር ውስጥ እንደመኖራችን ለምን እኛን የመሰሉ ሰዎች የራሳችንን ታሪክ እንድንሰራ አልተደረገም ሲል ነው የጠየቁት። በገዛ ቤትህ መጥቼ ስለ ቤትህ ልነግር አልችልም። በደርግ ጊዜ በርግጥ የተፈጠረውን ሊረዳ የሚችለው በዚያ ጊዜ የነበረው ኢትዮጵያዊ ብቻ ነው። ተመልካቾች ፊልሙን ወደዱትም አልወደዱትም በጥያቄ አንዳንዶቹ ምቾት ባይሰማቸውም ይሄን ነበር ለማወቅ የፈለኩት። ጉዳዩ መነሳት ነበረበት። እሱ ሌሎች ኢትዮጵያውያን ሌሎች ታሪኮችን እንደዚህ መስራት እንደሚችሉ ነው የመለሰልኝ። የተናገርኩትን ነገር ስለመረዳቱ ጠራጥራለሁ።
ኢትዮጵያ በቅርብ ዓመታት ውስጥም ግጭቶች የበረከቱባትና የሰብአዊ መብት ጥሰቶችም እየተደጋገሙባት ስለመሆኑ የሚናገሩ ሪፖርቶች ተነበዋል። ከዓመታት በፊት ስለተፈጸመ በደልና ፍትህ የማግኘት ውጣ ውረድ የሚተርከው ፊልም ለዚህ ዘመን ተመልካቾች በሚኖረው ፋይዳ ዙሪያ ለተነሳ ጥያቄ የፊልሙ አዘጋጅ ክሪስቶፈር ቻምበርስ ይህንን መልሷል።
I know it's just a tiny one grain of sand in understanding the complexity of the history of Ethiopia.
ፊልሙ የኢትዮጵያን የተወሳሰበ ታሪክ ለማወቅ እንደ አንዲት ነቁጥ የሚቆጠር ነው። እንደ አንዲት ያሸዋ ፍሬ አንድ ኢትዮጵያዊ ከዚህ ፊልም ሊቀስመው ስለሚችለው ጉዳይ መናገር የምችል አይመስለኝም። ነገር ግን ከሰዎች እሰማለሁ። ፊልሙን በሴንት ሉዊስ ከተማ በማሳይ ጊዜ አንድ ሰው ተነስተው ይሄንን ፊልም በዚህ ሰዓት በማሳየትህ ደስ ብሎኛል አለ። ሌሎች ሰዎች ደግሞ ፊልሙን ለማሳየት ትክክለኛው ሰዓት አሁን አይደለም ይሉኛል። ስለዚህ ትክክለኛው የቱ እንደሆነ አላውቅም። ይሄንን ፊልም ለመስራት 5 አመታትን ፈጅቶብኛል። ረጅም ጊዜ ነው። የአገሪቱ መንግስት በተደጋጋሚ ተቀይሯል። አንድ ከኢትዮጵያ የመጣ ሰው ታሪክ ራሱን እንዳይደግም ለማስተዋወስ ይሄ ፊልም በዚህ ሰዓት መውጣት አለበት ብሎኛል። ይሄ ቃል ልቤን ነክቶኛል። ፊልሙ ለኢትዮጵያውያን የተወሰነም ቢሆን ዋጋ እንደሚኖረው ተስፋ አደርጋለሁ።
ክሪስቶፈር ኤርሚያስ ወልዳም ላክን ከመሰሉ ኢትዮጵያን የፊልም ባለሙያዎች ያገኘው ሙያዊ ግባት ፊልሙን የተሳካ እንዳደረገው አክሏል። የቀጣዩ ፊልም ትኩረቱም ከኢትዮጵያውያን ጋር የተያያዘ እንደሚሆን ፍንጭ ሰጥቷል። ለአሜሪካ ድምጽ ሀብታሙ ስዩም።
የተከበራችሁ አድማጮች የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፈውን የአማርኛ ቋንቋ ዝግጅታችንን ነው። ዝግጅቶቻችንን እያዳመጣችሁ አስተያየት መስጠት ለምትፈልጉ አድራሻችንን እንገራችሁ።
የአሜሪካ ድምጽ የአማርኛ አገልግሎት ከሰኞ እስከ እሁድ ትኩስ ዓለም አቀፍ ዘገባዎችን አዳዲስ መረጃዎችን ለአድማጮች ያደርሳል። የየዕለት መሰናዷችንን በ19 በ25 በ31 ሜትር ባንዶች አጭር ሞገድ እንዲሁም በኢትዮዛት በቪኦኤ ኢትዮ ቻናል ኤንኤስኤስ 12 ላይ ያዳምጡ። በዌብሳይታችን amharic.voanews.com በፌስቡክ @voaamharic በትዊተር #voaamharic ላይም ዝግጅቶቻችንን እናገራለን። በኢንስታግራም እና ዩቲዩብ አውታሮች ላይም እንገኛለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪው ስልክ መስመራችን 202-205-9942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምጽ በተቀረጸው መመሪያ መሰረት አኑሩልን። አሊያም ደግሞ የመደመር ምልክትና አንድ ቁጥርን በማስቀደም በዋትስአፕ ቁጥራችን 202-251-3505 ላይ መልእክታችሁን በድምጽ ቀርጻችሁ አስቀምጡልን። horn@voanews.com ላይ ደግሞ የኢሜይል መልእክቶቻችሁን ልታደርሱ ትችላላችሁ። የአሜሪካ ድምጽ VOA።
ለዕለቱ ወደ ያዝነው የመጨረሻ ዝግጅታችን እንለፍ። የኢትዮጵያ ውስጥ ከተሞች ነባር መልካቸውን የቀየሩ ግንባታዎችን እያስተናገዱ ይገኛሉ።
ግንባታዎቹ የሀገሪቱን ገጽታም ሆነ የህዝቦችን አኗኗር በበጎ የመለወጥ አቅማቸው ባይካድም በሚሊዮኖች የሚቆጠሩት በሀገሪቱ ውስጥ ያሉ አካል ጉዳተኞችን ታሳቢ የማድረጋቸው ምቾትና ፍላጎታቸውን ከግምት ውስጥ ያስገቡ ስለመሆናቸው ግን ጥያቄ ነሳል። ሀብታሙ ስዩም በመቀጠል በሚያሰማን መሰናዶ በጉዳዩ ላይ የህግና ማብራሪያ የሚያሰሙን የግል እይታቸውን የሚያጋሩን እንግዳ ጋብዟል። ወደዛው እንለፍ።
ኢትዮጵያ እንደራሷ ህግ ልታስፈጽማቸው ቃል ገብታ ከፈረመቻቸው ዓለም አቀፍ ህጎች አንዱ የመንግስታቱ ድርጅት የአካል ጉዳተኞች መብት ስምምነት ነው።
ይህ ስምምነት ደግሞ ከሚያነሳቸው አንኳር ጉዳዮች መካከል አንዱ የተደራሽነት የአክሰሲቢሊቲ የተለያዩ አገልግሎቶች ህንጻዎች ለአካል ጉዳተኞች አመቺ በሆነ መንገድ መሰራት አለባቸው የሚለው ድንጋጌ አንዱ ነው።
የሰማችኋቸው በአካል ጉዳተኞች ጉዳይ ላይ የህግ ባለሙያና አማካሪ ሆኑትን በመሽቱ በመረጽነው ርዕሰ ጉዳይ ላይ ሙያዊ ትንታኔያቸውን ሊያጋሩን የፈቀዱትን አቶ ዳኛቸው ቦጋለን ነው። ተደራሽነት ሲሉ እሳቸው ቀደም ብሎ የጠቀሱት ሐሳብ ሰፋ ያለ ይዘት አለው። ምናልባትም ተጨማሪ ማሳያዎች ካስፈልጉ እንሆ።
ለምሳሌ ከግንኙነት ፋሲሊቲዎች አንጻር መስማት የተሳናቸው፣ አይነ ስውራን፣ አይምሮ እድገት ውስንነት ያለባቸው አካል ጉዳተኞች እንዲሁም የፊዚካል ዲሴቢሊቲ የአካል ጉዳት ፊዚካል ዲሴቢሊቲ እንደኔ አይነት ለምሳሌ ያለባቸው አካል ጉዳተኞች የተለያዩ አገልግሎቶችን እንደ ማንኛውም ዜጋ በእኩልነት አካል ጉዳት ስላለባቸው ብቻ የማግለያ ምክንያት ሳይሆን እንደ ማንኛውም ዜጋ አመቺ ተደርገው እንዲሰሩላቸው ይጠይቃል አንቀጽ 9 የዓለም አቀፉ የአካል ጉዳተኞች ስምምነት። ከዛ በተጨማሪም reasonable accommodation የሚባል ኮንሰፕት ደግሞ አለ። reasonable accommodation ማለት ምክንያታዊ የሆነ ማመቻቸት ማለት ነው። እንደ አካል ጉዳቱ አይነት አንድ ሰው ከዛ ጋር በተያያዘ reasonable በሆነ መንገድ አስፈላጊው ማመቻቸት እንዲደረግላቸው የሚል ድንጋጌም አለ። ሌላው የዓለም አቀፍ የአካል ጉዳተኞች ህግ ኮንሰፕት ከዚሁ ጋር የተያያዘ ምንድነው? universal design የሚባል ኮንሰፕት ነው። ይሄ በተለይ በአርክቴክቸር ሙያ በስነ ህንጻ ሙያ አንዱ ትልቁ መመሪያቸው ነው። ዩኒቨርሳል ዲዛይን ማለት አንድ ህንጻ ሲገነባ፣ አንድ ግንባታ ሲገነባ፣ መንገዶች ሲገነቡ፣ መዋቅሮች ሲዘረጉ አካል ጉዳተኞች ብቻ ተብሎ ሳይሆን ለሁሉም የህብረተሰብ ክፍል ተደራሽ መሆናቸውን በማረጋገጥ ላይ ተመስርተው ካልተሰሩ ከጥቅማቸው ጉዳታቸው ሊያመዝን ይችላል።
በሚሊዮኖች ለሚቆጠሩ ከአካል ጉዳትና ተፈጥሯዊ ውስንነት ጋር የሚኖሩ ዜጎቿን ለማገዝ ኢትዮጵያ የፈረመችው ህግ 12 ዓመታትን ደፍኗል። እሱን የተከተሉ ደጋፊ ህጎችም አሉ። ሀገሪቱ በይዘቱ አጓጉ የሆነውን ህግ ለመተግበር ምን ያክል ተጉዛለች የሚለው ጥያቄ ግን ወጥ መልስ አይገኝለትም። ሌሎች ዝርዝር መብቶችን ትተን የከተሞችን ነባር መልክ እየለወጡ ያሉ አዳዲስ ግንባታዎች አካል ጉዳተኞችን በበቂ ሁኔታ ታሳቢ ያላደረጉም በሚል ትችት ይቀርባል። ኢትዮጵያ በዚህ ረገድ ያለችበትን ደረጃ አቶ ዳኛቸው እንዲገልጹታል።
ወደ ኋላ ቀርተናል ማለት ብቻ ትንሽ የሚያንስ ይመስለኛል። ብዙ ግንባታዎች በሚገነቡበት ጊዜ፣ መንገዶች በሚገነቡበት ጊዜ፣ የባቡር ፕሮጀክት ለምሳሌ በሚሰራበት ጊዜ በእርግጥ ለአካል ጉዳተኞች ተደራሽ ለማድረግ ታሳቢ ለማድረግ እንደተሞከረ ሙከራዎች ይታያሉ። ለምሳሌ ራምፖች፣ ዊልቸር ራምፖች የባቡር መስመሮች ላይ ስትሄድ፣ ፕሮጀክቱ ላይ ስትሄድ ለአካል ጉዳተኞች ተብለው ለማመቻቸት የተሞከሩ ነገሮች አሉ። ነገር ግን ጥቅም ላይ ለማዋል እነሱን እጅግ በጣም አስቸጋሪ ነው። ምክንያቱም ተጨማሪ አስፈላጊ የሆኑ ፋሲሊቲዎች ሙሉ በሙሉ ተሟልተው አይገኙም። ስለዚህ ህንጻዎች ተደራሽ አይደሉም። በትምህርት ቤቶች አካባቢ አብዛኛው ትምህርት ቤት፣ አብዛኛው መገልገያ፣ አብዛኛው የጤና ተቋም ለአካል ጉዳተኞች ተደራሽ አይደለም። ነገር ግን ቀደም ሲል እንዳልኩ ከመንግስታቱ ድርጅት የአካል ጉዳተኞች ስምምነት በተጨማሪ በሀገራችን ደግሞ አንድ አዋጅ አለ። አዋጅ 624 2009 የሚባል አዋጅ አለ። የህንጻ አዋጅ ነው ይሄ። ይሄ አዋጅ ለአካል ጉዳተኞች ብቻ ተብሎ ሳይሆን ማንኛውም ህንጻ በሚገነባበት ጊዜ ማሟላት የሚገባቸው መስፈርቶች ብሎ ከሚያስቀምጣቸው ውስጥ አንዱ ለአካል ጉዳተኞች ተደራሽ መሆን አለባቸው እነዚህ ግንባታዎች የሚል ነው። ስለዚህ አሁን ለምሳሌ በሰፊው የመንግስት ፕሮጀክት አለ። አንድ 40-60 ወይም 20-80 የሚባሉ የኮንዶሚኒየም ፕሮጀክቶች አሉ። ለምሳሌ እነዚህ ፕሮጀክቶች በአብዛኛው የአካል ጉዳተኞች ተጠቃሚዎችን ያገናዘቡ አይደሉም። አንደኛ ቤቶቹ የሚሰጡት ለባለድሎች ከሶስተኛ ፎቅ ወይም ከሁለተኛ ፎቅ ምናምን በላይ ነው። ፎቆቹ በአብዛኛው ሊፍት የላቸውም፣ ኤሊቬተር የላቸውም። አላቸው እንኳን ቢባል ኤሊቬተር፣ ወደ ኤሊቬተሩ ደግሞ ለመድረስ እጅግ በጣም አስቸጋሪ አመቺ ያልሆኑ ሁኔታዎች ይፈጠራሉ። አንዳንድ ደግሞ የማልፋንክሽን የሚያደርጉ ኤሊቬተሮች በሚኖሩበት ጊዜ ጥገና በአስቸኳይ አይደረግም። ብዙዎቹ ፋሲሊቲዎች ላይ ሊፍቶች በማይሰሩበት ጊዜ ጥገና አይደረግም።
እኒህ በወረቀት ላይ የሰፈሩ ህጎች አለመተግበራቸው የሰዎችን ህይወት የነጠቁ ክስተቶች መንስኤ መሆናቸው አልቀረም። ከአሳዛኝ ማሳያዎች መካከል አንዱን ለበርካታ አመታት አካል ጉዳተኞችን በሚመለከቱ ጉዳዮች ላይ የህግ ባለሙያና አማካሪ ሆነው የሰሩት አቶ ዳኛቸው ቦጋለ ያጋሩናል።
በቅርቡ አይ ቲንክ ከአንድ አመት ከሁለት አመት በፊት ይመስለኛል አንድ አይነ ስውር ኢትዮጵያዊ ወደ አንድ መገልገያ በሚሄድበት ወቅት የመንግስት ተቋም ነው ተቋሙን ለጊዜው ከመጥራት ቆጠባለው። ያ ተቋም ሊፍት አለው፣ ነገር ግን ሊፍቱ ወይ ስራውን አልጀመረም ወይ በጥገና ላይ ነው ያለው። ይህንን የሚያመላክት ምንም ምልክት አልነበረም፣ ወይ ደግሞ ለዛ ለአይነ ስውሩ ሊያውቀው በሚገባ መንገድ ኖቲስ ሊያደርገው በሚገባ መንገድ አልተነገረውም። ስለዚህ ያንን ኤሊቬተር ለመጠቀም ከፍቶ ሲገባ እዛ ውስጥ ወድቆ ህይወቱ አልፏል። ወዲያውኑ ህይወቱ ያለፈው ይሄ በጣም የቅርብ ጊዜ ትዝታ ነው።
ከስድስት ዓመታት በፊት ገደማ የመንግስታቱ ድርጅት የህፃናት አድን ድርጅት ዩኒሴፍ ኢትዮጵያ ውስጥ ወደ 8 ሚሊዮን የሚጠጉ አካል ጉዳተኞችና ተፈጥሯዊ ውስንነት ያለባቸው ሰዎች ስለመኖራቸው በአንደኛው ሰነዱ ላይ ጠቅሷል። የፈረመቻቸው ዓለም አቀፍ ህጎችና ያወጣቻቸው ሀገራዊ ህጎች ይህም ብዛት ያለው ማህበረሰብ ህይወት በመቀየር ረገድ ከፍ ያለ ሚና ያለው መሆኑን የተገነዘበች የምትመስለው ኢትዮጵያ ህግጋቱን ለማስፈጸም ምን ከለከላት ብለው መጠየቅ አይቀሬ ነው።
ዋነኛ መልሱም ይመስለኛል የአካል ጉዳተኞች ተሳትፎ፣ በተለይ በውሳኔ ሰጪነት ሚና ላይ ያላቸው ተሳትፎ እጅግ በጣም ዝቅተኛ በመሆኑ ነው። አካል ጉዳተኞች ህጎች ሲረቀቁ፣ ፖሊሲዎች ሲረቀቁ ተሳትፏቸው እንዲሁ ተሳተፉ ለማለት ያህል ብቻ እነሱን የመጋበዝ ነገር ሊኖር ይችላል። ነገር ግን በዋነኝነት በውሳኔ ሰጪ አካላት ውስጥ እንዲሁም ክትትልና ግምገማ ማድረግ ባለባቸው የመንግስት አካላት ውስጥ የአካል ጉዳተኞች ተሳትፎ የራሳቸው አካል ጉዳተኞች ተሳትፎ በቂ አይደለም። ለምሳሌ የአካል ጉዳተኞችን ጉዳይ የሚመለከተው የመንግስት አካል በአካል ጉዳተኛ ነው መመራት ያለበት። ምክንያቱም ከአካል ጉዳተኛው በላይ ስለዚህ ጉዳይ ሊያውቅ የሚችል ሰው ብዙ የለም። ስለዚህ ኳሊፋይድ የሆኑ ብቃት ያላቸው በጣም ብዙ አካል ጉዳተኞች ባሉበት ሀገር በአመራር ቦታ ላይ በዚህ ጉዳይ ላይ በኃላፊነት ቦታ ላይ የሚቀመጡ ሰዎች ግን ምንም አይነት የአካል ጉዳተኝነት ልምዱም የሌላቸው የህይወት ልምዱ የሌላቸው በዛ ዙሪያ ላይ ዳይሬክት የሆነ ኤክስፒሪየንስ የሌላቸው ሲሆን ይታያል። ይሄ ነባራዊ ሀቅ ነው፣ በማስረጃ ተደግፎ ሊቀርብ የሚችል ነባራዊ ሀቅ ነው። ስለዚህ ውሳኔ ሰጪ ላይ ከሌለ አንድ የህብረተሰብ ክፍል ያንን የህብረተሰብ ክፍል የሚመለከቱ ጉዳዮች ተፈጻሚነታቸው እጅግ በጣም ያነሰ ነው ማለት ነው። ስለዚህ ትርጉም ያለው ተሳትፎ አለመኖሩ ዋነኛ ተግዳሮት ነው ብዬ ማስበው።
ኢትዮጵያ በተፈጥሯዊና ሰው ሰራሽ ምክንያቶች ለአካል ጉዳት የሚዳረጉ ዜጎቿ ቁጥር ቀላል የሚባል አይደለም። በሀገሪቱ የተለያዩ ስፍራዎች የተበራከቱት ግጭቶች፣ ጦርነት ብሎም ከአፍሪካ ከቀዳሚዎቹ መካከል የሚያደርጋት የትራፊክ አደጋ በቀጣይ ዓመታት ከአካል ጉዳት ጋር የሚኖሩ ዜጎችን ቁጥር ይጨምራሉ ተብሎ ይጠበቃል። የኒህ ማህበረሰብ ክፍሎችን ጥያቄዎችና ፍላጎቶች ለማሟላት ወደ መፍትሄ ከሚያደርሷት መላዎች መካከል አንዱን አቶ ዳኛቸው አጋርተውናል።
እነዚህ የአካል ጉዳት መንስኤዎች ባሉበት ሀገር እና የአካል ጉዳት ቁጥር እየጨመረ በሚሄድበት ሀገር የአካል ጉዳተኞችን ጉዳይ ገለል ማድረጉ ወይንም በውሳኔ ሰጪነት ሚና ላይ ቀጥተኛ ተሳትፎ እንዲኖራቸው አለማድረግ ዞሮ ዞሮ የሚጎዳው ሀገርን ነው። እንደሚታወቀው ሊቭ ኖ ዋን ቢሃይንድ የሚባል ፕሪንሲፕል አለ። አሁን በዓለማችን ላይ የተወሰኑ የህብረተሰብ ክፍሎችን ትቶ መራመድ ለመሄድ መሞከር ዞሮ ዞሮ በጠቅላላው የሚጎዳው ሀገርን ጭምር ነው እና በአካል ጉዳተኞች አቅም ማመን ያስፈልጋል። ማየት አይቶ ከዛ በኋላ ገምግሞ ሌሎች ሀገራት እንዳደረጉት ብዙ አካል ጉዳተኞች ራሳቸውን ፕሩቭ አድርገው ሀገራቸው ተከታተሉ ያገለገሉ ነው ያ እዚህ ሀገር ውስጥ ኢትዮጵያ ውስጥ ደረገ ይገባዋል ባይ ነኝ።
አድማጮች በተያያዥ ጉዳዮች ላይ ተጨማሪ ሐሳቦችን ካካተቱ ሌሎች መሰናዶቻችን ጋር መመለሳችን አይቀሬ ነው። ለዛሬው ግን ሙያዊ ማብራሪያቸውና እይታቸውን ያጋሩንን በአካል ጉዳተኞች ጉዳይ ላይ የሕግ ባለሙያና አማካሪ ሆኑትን አቶ ዳኛቸው ቦጋለን በእናንተ ስም አመሰግናለሁ። ሀብታሙ ዝይም ነኝ ዋሽንግተን ዲሲ።
የተከበራችሁ አድማጮች ለምሽቱ ያሰናዳናችሁ ዝግጅቶች ተጠናቀቁ። በሁሉም ስፍራ ባሉ መላ ባልደረቦቻችን ስም የምሰናበታችሁ ሳስተናግዳችሁ አመሽዎት ጽዮን ግርማ ነበርኩ። አብራችሁን ስለቆያችሁና መሰግናለን። ሰላም በደህና ደሩ።